ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። የምርጫ ውጤትና የመጪው መንግስት ፈተናዎች።
ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት።
ሰው ላይ መስራት አለበት። አመለካከታችን ላይ ማለትም ሰው በጣም ጭፍን ሆኗል። ወንድም ወንድሙ ላይ ጨካኝ ሆኖ አብሮ ያደገ ምን ያለ ሰው ዘር መቁጠር አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አልነበሩ። ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው የማምነው።
በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች፣ ግጭቶች አሉ። በእነሱ ላይ ሊፈትንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በእነሱ ላይ መንግስት ሊፈትን ይችላል።
ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላኝ ልትሄድ ነው። አልቻልኩም። ኑሮ በቃ በጣም በጣም መስተካከል አለበት። ይሄ መንግስት ሁን ብሎ አስቦ መስራት ያለበት ነገር ነው።
አስተያየቶችን ያካተተ ዘገባ ይዘናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ ውስጥ የሚሰሩ ማናቸው መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ ማሳሰቢያ ተሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ህወሓትን፣ የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስቧል። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከመሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ባለስልጣኑን አነጋግረን ያጠናቀርነው ዘገባ ከዜናው በኋላ ይቀርባል። ትግራይን እያስተዳደሩ ያሉ ኃይሎች ይዘዋቸው የነበሩ 1000 የመንግስት ወታደሮችን መልቀቃቸውን የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በሳተላይት ስልክ እንደተናገሩ ሮይተርስ ዘገበ። ወታደሮቹ በደቡብ ትግራይ ከአማራ ክልል ጋር ወደሚያዋስን አካባቢ መሸኘታቸውን ዶክተር ደብረጽዮን ቢናገሩም ወታደሮቹን የመልቀቁን ድርድር እንዴት እንደተካሄደና ማን እንደተቀበላቸው እንዳልነገሩት የዜና አገልግሎቱ አመልክቷል። ከ5000 በላይ ወታደሮች አሁንም በእጃቸው እንደሚገኙና በእጃችን አሉ የሚሏቸው ከፍተኛ የጦር አዛዦችን እንደማይለቁና ለፍርድ እንደሚያቀርቧቸው መግለጻቸውን ሮይተርስ አክሎ ዘግቧል። ከኢትዮጵያ መከላከያ ኃይል ቃል አቀባይና ትግራይን በሚመለከት ከተቋቋመው ግብረ ኃይል እንዲሁም ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የጠቆመው ሮይተርስ የአማራ ክልል አስተዳደር ቃል አቀባይ ግን መረጃ እንደሌላቸው መናገራቸውን ገልጿል። የዓለም የምግብ ፕሮግራም WFP በትግራይ ክልል ለሚገኙ የሰብአዊ ረድኤት ፈላጊዎች በፍጥነት እርዳታ ለማድረስ እንዲያግዘው የአየር በረራ ለማግኘት በጠየቀው መሰረት ከአዲስ አበባ ወደ መቀሌ በረራ እንዲያደርግ እንደተፈቀደለትና ትላንት ቅዳሜ ሐምሌ 10 2013 ዓ.ም ምህረት በረራ ማድረጉን የኢትዮጵያ ውጭ ጉዳይ መስሪያ ቤት ከምስል ጋር አያይዞ ባወጣው መረጃ አስታውቋል። አያይዞም መንግስት የእርዳታ ስራው በተቀላጠፈ መንገድ እንዲደረግ አስፈላጊውን ሁሉ ያመቻቻል ብሏል። በሌላ በኩል በዚህ ጉዳይ ላይ የኢትዮጵያ ዜና አገልግሎት ድርጅት ምንጮቹን ጠቅሶ ባስነበበው ዘገባ ከአዲስ አበባ መቀሌ በተደረገው በረራ በምግብና ስነ ምግብ አቅርቦት የሚሳተፉ በክልሉ ከሚገኙ ወረዳዎች መካከል በ21 ወረዳዎች ለሚሰሩ ሰራተኞች ደሞዝ፣ ለስራ ማስኬጃ፣ ለምግብ ቁሳቁስ መጫኛና ማውረጃ የሚውል ገንዘብ መሆኑን ምንጮች ጠቁመዋል። አውሮፕላኑም ትላንት መመለሱን ተዘግቧል። በጣና ሐይቅ ላይ 13 ሰዎችን አሳፍራ ስትጓዝ የነበረች ጀልባ መሰወሯ ተሰማ። አስቴር ምስጋናው ተከታዩን አጭር ዘገባ ከባህር ዳር አጠናቅራለች።
13 ሰዎችን አሳፍራ በጣና ሐይቅ ላይ ጉዞዋን ጀመረችው እቺው አነስተኛ ጀልባ መነሻዋ ከማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ አዲስ ጌደንጌ ተብሎ ከሚጠራ ቀበሌ አባንጎት ነው። መዳረሻዋ ደግሞ ጎርጎራ ወደብ ነበር ይላሉ የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ።
ወደ 13 ሰዎች ናቸው ድምጩን ጭነዋልና ብዙ ነው ድምጹ የጫኑት። ድሮ ንጋት ላይ ሲሄዱ ስለነበረ በጋራው ነው በእግርም በሞተር በስካፎች በጀነዎች አሉ አይደል ፍለጋ አለ እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድምጹ ዘው ነው የሚሰምተው እስከ ጀልባው እንግዲህ ሰዎች ነው ያው ወደ ዳር ሊያወጣቸው ይችላል ለምን ገምታለን።
ከትናንት እኩለ ቀን ጀምሮ በሁለት ቡድን የተዋቀረ የፖሊስና የባለሙያዎች ቡድን ፍለጋ ያካሄደ መሆኑን አመልክተው እስካሁን ምንም አይነት ፍንጭ አልተገኘም ብለዋል ኮማንደሩ። መንገደኞቹ ጉዞአቸውን የጀመሩት ለሊት በመሆኑ ፍለጋውን አስቸጋሪ አድርጎታል ሲሉ አክለው ገልጸዋል። ምክትል ኮማንደር ቸርነት አስማረ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በምዕራብ ጀርመን በደረሰው የጎርፍ መጥለቅለቅ ህይወታቸው ያለፉ ሰዎች ቁጥር 180 ደርሷል። ይህ ቁጥር የታወቀው የነፍስ አድን ሰራተኞች ባደረጉት ጥልቅ አሰሳ ሲሆን ሰራተኞቹ ፍለጋውን በመቀጠላቸው ቁጥሩ ሊጨምር ይችላል የሚል ግምት እንዳለ ፖሊስ አስታውቋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በከፍተኛ ሁኔታ ያጠቃው በአህዊለር አካባቢ ምዕራብ ጀርመን ራይንላንድ ፓላቲኔት ግዛት ውስጥ የ110 ሰዎች ህይወት አልፏል። አጎራባች በሆነው በሰሜን ራይን ቬስትፋሊያ ደግሞ 4 የእሳት አደጋ ሰራተኞችን ጨምሮ 45 ሰዎች ህይወታቸው ማለፉ ታውቋል። 27 ሰዎች ደግሞ በቤልጅየም ህይወታቸው አልፏል። የጀርመኗ መራሄተ መንግስት አንጌላ መርከል በከፍተኛ ሁኔታ ጉዳት የደረሰበትን አህዌለር አካባቢ የምትገኘውን ሹልድ መንደርን ዛሬ ጎብኝተዋል። አንጌላ ጉብኝቱን ያደረጉት ትላንት አካባቢውን የጎበኙት የጀርመን ፕሬዝዳንት ለአካባቢው ዘላቂ የሆነ ድጋፍ ያስፈልጋል ማለታቸውን ተከትሎ ነው። የሀገሪቱ የገንዘብ ሚኒስትር አላፍ ሾላዝም ረቡዕ ዕለት አስቸኳይ እርዳታ ማድረግ የሚያስችል የጥቅል የገንዘብ ድጋፍ ፕሮጀክት ለምክር ቤቱ እንደሚያቀርቡና 345 ሚሊዮን ዶላር እንደሚያስፈልግም ለአንድ ጋዜጣ በሰጡት ቃለ ምልልስ አስታውቀዋል። በደቡብ አፍሪካው በጥብጥ የሞቱ ሰዎች ቁጥር 212 ደርሷል። እስካሁን በግድያ ዘረፋና በጥብጡ የተጠረጠሩ 2500 ሰዎች ታስረዋል። የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ እስርን ተከትሎ በሀገሪቱ ለአንድ ሳምንት የቆየውን አመጽና በጥብጥ እንደሚያስቆሙና ሁኔታዎች ወደ ነበሩበት እንዲመለሱ እንደሚያደርጉ የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ቃል ገብተዋል። አያይዘውም ቀውሱና በጥብጡ የታቀደና የተቀናጀ በመሆኑ የድርጊቱ ፈጻሚዎች በህግ ይጠየቃሉ ብለዋል። በአሁኑ ሰዓትም በጥብጡን እንዲያቆሙ የተላኩት 25000 ወታደሮች ኩዋዙሉ ናታልና ጋተንግ በተባሉ አካባቢዎች የተንሰራፋውን በጥብጥና ዘረፋ ያስቆማል ብለዋል። አመጹ በደቡብ አፍሪካ የተከሰከሰው የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ በሙስና ወንጀል የተከሰሱበት የፍርድ ቤት ጉዳይ ጥፋተኛ በመባላቸውና ፍርድ ቤቱ የፈረደባቸውን የ15 ወራት እስር እንዲፈጽሙ ከታሰሩ በኋላ ነው። ዩናይትድ ስቴትስ ጸረ ኮቪድ-19 ክትባትን ለአፍሪካ ለመለገስ በገባችው ቃል መሰረት የመጀመሪያውን ጆንሰን ኤንድ ጆንሰን ክትባት ወደ ኢትዮጵያ፣ ጅቡቲና ቡርኪና ፋሶ ልትልክ ነው። የአፍሪካ ህብረት ኮቫክስና የዩናይትድ ስቴትስ መንግስት ከአውሮፓ ህብረት ጋር በቅንጅት በሚሰሩት የክትባት የማዳረስ ዘመቻ ለአህጉሪቱ 25 ሚሊዮን ክትባት ለማድረስ እቅድ ተይዟል። ይህ ለሶስቱ ሀገራት የሚላከው የመጀመሪያ ዙር ክትባት ጭነት የሚላከውም ዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለመላው ዓለም ሀገራቸው 80 ሚሊዮን ክትባቶችን እንደምታከፋፍል የገቡትን ቃል ተከትሎ ነው። አድማጮች ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓ.ም. ምሽት ፕሮግራም ነው። በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው በሚል Black Economy Excellence የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አሜሪካ ውስጥ የሚኖሩ 130 ኢትዮጵያውያን አቋቁመዋል።
ድህነትን እንዲቀበሉ አይገባም። በእኛ መከራከሪያ ነጥባችን ጎች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1.1 ትሪሊዮን ዳላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ምንሽ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም።
የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍስሐ እሸቱን ነው የሰማችሁት። በስፋት ይመለሳሉ። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ ውስጥ የሚሰሩ ማንኛቸውም መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የኢትዮጵያ መገናኛ ብዙሃን ባለስልጣን ማሳሰቢያ ሰጥቷል። ባለስልጣኑ ትናንት ባወጣው መግለጫ በሀገሪቱ ውስጥ የሚንቀሳቀሱ ሁሉም መገናኛ ብዙሃን ህወሓትን፣ የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስቧል። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፍቃድ እስከመሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ኬኔዲ አባተ ተጨማሪ ያለው።
የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙሃን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ህግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀውን ህወሓትን፣ የትግራይ ክልል መንግስት እንዲሁም በህወሓት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል።
በኢትዮጵያ ህግ ከፍተኛው የህግ ወይም የስልጣን ኃይል የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ሁላችንም እንደምናውቀው በትግራይ ያለውን የህወሓት ኃይል በሽብር የፈረጀው ኃይል ነው። እኛ አሁን በየትኛውም ሀገር እንደሚደረገው ህጉንና ህጉን መሰረት አድርገን አክት ማድረግ ስላለብን ነው። ሁለተኛው በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ነች። ስለዚህ የትኛውም ክልል የራሱ መከላከያ ኃይል አለው የሚል የህግ ማዕቀፍ የለም። የሚለው ሀሳብ ራሱ የሚመጣው የአንዲት ሉዓላዊት አገር ጋር ተያይዞ የሚነሳ ኮንሴፕት ነው እንጂ በክልል ውስጥ ወይም በአንድ ሀገር ውስጥ በተለያዩ ክልሎች የሚፈጠሩ የተለያዩ አካላት ሊኖሩ ይችላሉ። ስለዚህ ህግ ማስከበር ኦፕሬሽን ከተከናወነ በኋላ የመጣው ህገ ወጥ የሆነው ኃይል ለራሱ ለሚንቀሳቀሰው የሰጠው ስያሜ አለ። ይህን ስያሜ እንደ ህጋዊ ስያሜ አድርጎ መሄድ የህዝብ ተወካዮች ምክር ቤትን ስልጣን አለመቀበል ነው የሚሆነው።
ህወሓትን የክልል መንግስት ማለትና በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከመሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል።
ከሀገር ውስጥ ሚዲያዎች ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። አንዳንድ ቦታ ደግሞ በሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል። ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎች ማሳውቀናል። የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሁን የበይነመረብ መገናኛ ብዙሀንም ይህን በሚጠቀሙበት ጊዜ አስፈላጊውን ጥንቃቄ እንዲያደርጉ አለበዛ ተጠያቂነት እንደሚያስከትል ተጠያቂነቱ ያው በህግ እና በአግባቡ እንደተቀመጠ ማለት ነው ፈቃዳቸውን እስከ መሰረት ድረስ ሊሄድ ይችላል።
የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓ.ም ምረት የህወሓትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ ተቆጣጣረው ህወሓት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሓት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሃን ባለስልጣን በክልሉ ምርጫ ሲካሄድ ድረስ ትግራይን እንዲመራ ስልጣን የተሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በኢትዮጵያና በአማራ ህዝብ ላይ የተደቀነ ያለውን የህልውና አደጋ ለመመከት ከመንግስት ጎን እንደሚሰለፍ ተቃዋሚው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዲሃን ሰሞኑን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር ይዛለች።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀውን ህወሓትን መታገል የጀመረው ቀደም ብሎ እንደነበር ሊቀመንበሩ አቶ ተስፋውን አለምነ ተናግረዋል። ድርጅታቸው በኤርትራ በረሃ ጋሽባርካ በተሰኘ ቦታ ከ8 አመታት በላይ መታገሉንም አቶ ተስፋውን አመልክተዋል።
ጸረ አማራ ጸረ ኢትዮጵያ አቋም እንዳለው ግልጽ ነው። ይህንንም በመረዳት ላለፉት አመታት በርካታ መስዋዕትነት በመክፈል በኤርትራ በረሃ ስንታገለው ቆይተናል። አሁንም ቢሆን መንግስት እንደ መንግስት ግልጽ አዋጅ መስል በተለየ ክልሉ መንግስት አውጇል። ይህንን ያለምንም ቅድመ ሁኔታ ተቀብለን እኛም አድሬስ እናደርግ ስንፈልገው የነበረ ስለሆነ ትናንትም ስንታገለው የነበረ ስለሆነ ሰራዊታችንን በኤርትራ በረሃ መሰረታዊ ውትድርና ስልጠና ወስዷል። ተራራውን መውጣት መውረድ ይችላል። ይህንንም ደግሞ ወደ ውጤት ለመቀየር የምንችለውን ነገር ለማድረግ ራሳችን እያዘጋጀን ያለ ነው።
ቡድኑ የኢትዮጵያና የአማራ ህዝብ ስጋት ሆኖ በመምጣቱ የሚያደርገውን የጦርነት ትንኮሳ ለመመከት እየተዘጋጀ ነው ብለዋል። አቶ ተስፋውን
የአማራን ህዝብ ህልውና ለማስጠበቅ ብሎም የኢትዮጵያን አንድነት ለማስጠበቅ የትኛውም ኃይል እየተንቀሳቀሰ የትኛውም ኃይል ጋር አብሮ ለመስራት ትናንትም ችግር አልነበረብንም፣ ነገም ችግር አይኖርብንም። ይህ ጦርነት የአማራ ህዝብ ብቻ ጦርነት አይደለም። የአማራ ህዝብ እንዳጋጣሚ ሆኖ ተጎራባች ስለሆነ የሽብርተኛው የሚንቀሳቀስበት ነው እንጂ የህልውና ጦርነት ነው። የኢትዮጵያን አንድነት ተፈታተናለው ነው። ኢትዮጵያ አሁን ባለችበት ሁኔታ የውስጥም የውጭም ጠላት ወዲያና ወዲያ የሚልበት ሁኔታ ልዩነትን የሚያሰፋ ተግባር ላይ መኖር የለብንም። በዚህ ጉዳይ ላይ እኛ ምንም እናቅመመው ነገር የለም። ማንኛውንም መስዋዕትነት ለመክፈት ዝግጁ ነን። አሁንም እያደረግን ያለ ነው። ማድረግ የሚገባን ነገር አጠናክረን የምንቀጥለው።
ህወሓት ሴቶችንና ህጻናትን ለጦርነት ፊት ማሰለፉን ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲል ንቅናቄው በመግለጫው አሳስቧል። ትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግል እናስከብራለን ማለታቸው ይታወሳል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎች ወደ ትግራይ ያካለለው ከ30 ዓመት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የለውም ሲሉ ተደምጠዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ቅንብር እናልፋለን። ብሔረተኛነት ሰላምን ማረጋገጥና የዜጎችን ደህንነት መጠበቅ እንዲሁም ከአባይ ጋር የተያያዙ የውጭና የውስጥ ጫናዎች ለአዲሱ መንግስት ፈተናዎች ሆነው እንደሚቀጥሉ ያላቸውን ግምት አስተያየታቸውን ለአሜሪካ ድምጽ የሰጡ የሐዋሳ ከተማ ነዋሪዎች ተናግረዋል። የኑሮ ውድነትና ስራ አጥነትም ሌሎች ፈተናዎች እንደሚሆኑም ገልጸዋል። አስተያየቶቹን ያሰባሰበው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
ካስቴ ስጮች አንዱ የሆነው ሙሉቀን ቢኒያም በሐዋሳ ከተማ የሚኖር ሲሆን በስራውም የከነ ህንጻ ባለሙያ ነው። ምርጫውን ተከትሎ አዲስ መንግስት የመሰረቱን እድል ያገኘው ፓርቲ የሀገሪቱን ችግሮች ከመፍታት ረገድ ካለፉት 3 አመታት የተሻለ መንገድ መከተል አለበት ብሏል።
ባሳለፍነው 3 አመት ውስጥ ብዙ ጥሩ ነገሮችንም አይተናል፣ በጎ ምንላቸው በዛውም ልክ ደግሞ መጥፎ የሚባሉ ነገሮችንም አይተናል። መንግስት የሄደባቸውን አብዛኞቹን ነገሮች ትክክል ናቸው ብዬ አምናለሁ። አንዳንዶቹ ላይም ደግሞ ጥያቄ አለኝ። የነበሩ ጉዳዮች ነበሩ። በአባይ ጉዳይ ላይ የወሰደው የዲፕሎማሲ ጉዳይ መጥቀስ ይቻላል። ዛፍ በመትከል አረንጓዴ አሻራ ላይ የወሰደው ርምጃዎች እነዚህ በቆንጆ በጥሩ መልኩ ሊታነሳቸው የሚችላቸው ነገሮች ናቸው። በአገሪቱ ላይ የነበረውን ሰላምን በማስተባበር ጉዳይ ላይ ግን ለዘተኛ አቋም ይዞ መታየባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ግጭቶች ሲነሱ ከቆየ በኋላ ነገሮች ካበቁ ሰዎች ከሞቱ ንብረት ከወደመ በኋላ አስተያየት የመስጠት ነገሮች ላይ ውሳኔ ማስተላለፍ ነገሮችንም አይተናል። በቀጣይ ግን መንግስት ማድረግ ያለበት ነገር ብዬ ማስባቸው አሉ። በምርጫ ክርክሮቹ ላይ አብዛኞቹን ክርክሮች ተከታትያለሁ። የሁሉንም ፓርቲዎች ከነሱ መልካም የሚላቸውንም በመውሰድ የራሱንም በመጨመር እርቅ ማውረድ ካለበት ጋር በሰላማዊ መንገድ ማድረግ ከሰዎች ጋር የንግግር መድረኩን ከተቃዋሚ ፓርቲዎች ጋር ከተፎካካሪ ፓርቲዎች ጋር ያለውን መድረክ በደንብ አሁን ከነበረው በላይ በማስፋት መስራት አለበት ብዬ አስባለሁ። ፖሊሲዎቹን አተገባበር ላይም ደግሞ ቃል የገባቸውን ነገሮች መጠበቅ አለበት ብዬ አስባለሁ። ህዝቡ ድምጽ የሰጠው መንግስት የገባውን ቃል ይፈጽማል በሚል ስለዚህ ያንን ነገር መፈጸም አለበት ብዬ አስባለሁ።
አቶ ደግፈ ከተወበኩላቸው ያግርቱን ችግር ለመፍታት በአንድነትና በእኩልነት ላይ ጠንካራ ስራ መስራት አለበት ሲሉ አስተያየታቸውን ሰጥተዋል።
በእኩልነት የተረጋገጠች ዲሞክራሲያዊ ሀገር እና ለወደፊት እድገት ጎዳና ላይ ያለች ሀገር መፍጠርና ማስተዳደር ማዋቀር አለበት የሚል ሐሳብ አለኝ።
አቶ ሚካኤል ለኡል ሰገር ደግሞ ይህንን ብሏል።
ጥሩ መንገድ እየተከተለ ነው። መስተካከል ያለበት ነገር፣ ጋድ መውጣት ያለበት ነገር፣ የተደበቁ ነገሮችን ለህዝብ ጋር በማውጣት ወይንም ግልጽ በማድረግ ግልጽ በሆነ መንገድ ፖለቲካውና ሀገሩን እየመራ ያለ ፓርቲ ነው ብዬ ነው የማስበው። አሁንም ያው የጀመራቸው ነገሮች አሉ። የጀመራቸውም ያው መጨረስ ያለበትም ነገር ስላለ እነሱ ነገሮች እስኪጨርስ እንጠብቃለን። መጨረስ ያለበትም ነገር ያው ይጨርሳል ብዬ ተስፋ አደርጋለሁ። እንደዛውም ደግሞ ኢትዮጵያን አንድ ወደ ማድረግ ሐሳብ ውስጥ የገባ ፓርቲ ነውና ኢትዮጵያ አንድ በማደግ በኩል እንደሚሰራ ነው የማስበው።
ሌላ የአዋሳ ከተማ ነዋሪዋ ወጣት ቤተልሔም ክብሩ ሌላ ሐሳብ ነው ያላት።
ካለፉት አመታት ያለፈውን ስህተት ተምሮ የተሻለ ነገር ማምጣት፣ ጥሩ የሰራውን ደግሞ በዛው መቀጠል። ኢቭን ከሱ የሶስት አመቱን ብቻ ሳይሆን የድሮቹም ጥሩ የሰሩት ነገሮች ካሉ ከነሱ ወስዶ መቀጠል ነው እንጂ ሁሉንም ነገር ማፍረስ ጥሩ ነው ብዬ አላምንም። ጥሩ ነገርን እየወሰዱ ወደዚህኛው ትውልድ ማሸጋገር፣ ወጣት ላይ መስራት።
አቶ ደግፈ የዜጎች የደህንነት ጉዳይ ቀዳሚ ተግባር መሆን አለበት ነው የሚሉት።
ዜጎች በሰላም ወጥቶ የሚገቡበት በሰላም ሰርቶ ወደ ቤታቸው ወደ ሀገራቸው ላይ ሰላም የሚያገኙበት ጉዳይ ላይ ዋናውን ትኩረት ማድረግ አለበት መንግስት። ሁለተኛው ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት። ይሄ ማለት ከኑሮ ውድነት ጋር ይያያዛል ማለት ተጨባጭ በሆነ መንገድ በሚታይ መንገድ ዲሞክራሲን ማስፈን።
በተለይም ደግሞ በሰዎች የአስተሳሰብ ለውጥ ላይ መስራት አለበት ብላ እንደምታምን ተናግራለች።
ሰው ላይ መስራት አለበት አመለካከታችን ላይ። ማለትም ሰው በጣም ጨፍኖ ነው፣ ወንድሙ ላይ ጨካኝ ነው። አብሮ ያደገ ምን ያለ ሰው ዘር መቁጠር አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አልነበሩ። ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው ማምነው። እስከዛሬ ታይቶ በማያውቅ ሁኔታ ኑሮ ለሰው ልጅ በጣም ከባድ ሆኗል እና እሱ ላይ በጣም መሰራት አለበት። ነጋዴ ላይ መሰራት አለበት። እቃ ሲጨምር ሲቀንስ ለምን ማለት አለበት። ሰው በቀን 3 የመብላት በጣም እየከበደው ነው ማለት ነው።
አቶ መሐመድ አህመድ በበኩሉ በተለያዩ ክልሎች ያሉት የጸጥታ ችግሮችን ቀድሞ መፍታት አለበት ባይ ነው።
እንደ አንድ ግለሰብ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ወለጋ አካባቢ ሊነሱ ይችላል፣ እንዲሁም ወደ አማራ ሪጅን አካባቢ የሚታዩ የሰላም መደፍረሶች አሉ። እነዛን ነገሮች በምን መልኩ ነው መንግስት ሶል በማድረግ የሚችለው? ብዙ ወጣቶች በዛ ምክንያት እየተጎዱ ነው ያሉ። ለዛ ነገር መፍትሄ ቢሰጥ ማንም ያንን ነገር የሚያደርግ እንደ አንድ ሰው መንግስት ይሄን ነገር ሶልቭ ማድረግ አለበት ወይ ደግሞ ይሄን ነገር ኢምፕሩቭ ማድረግ አለበት ይላሉ።
የሐዋ ታደሰ እይታ ደግሞ ሌላ ነው።
መንግስታችን ትኩረት ማድረግ ያለበት ኑሮ ላይ ነው። ህብረተሰቡ የሚጨናነቅ በዛ ምክንያት ነው። ምክንያቱም ከምንበላው ምግብና የምንጠቀማቸው ነገራቶች አስቶ ያለው ነገር የገበያ ንረት ነው ይባል ያለ ደረጃ ላይ ስለደረሰ እዚህ ላይ ትኩረት ቢያደርግበት።
ሙሉቀን ከሁሉም በላይ ግን በኢትዮጵያ አንድነት ላይ ትኩረት መደረግ እንዳለበት መክሯል።
በአብዛኛው ቦታ ውስጥ ቅይጥ የሆነ ማንነት እየተፈጠረ ነው ያለው። አብዛኞቻችን እኔም አብሮኛውን አጠገብ የሚያሉ ጓደኞቼ ጋር ብታይ ተመሳሳይ ነገር ነው ያለው። ከአራት ከአምስት ብሔረሰብ በላይ በማንነት ውስጥ አለ አንድ ሰው። ስለዚህ እነዚህ የተረሳማ ነገር ነው ያለው። ለብቻ ከፋፍለህ መኖር አትችልም እነዚህ ነገሮች። ስለዚህ ኮንሲደር መደረግ ያለባቸው ነገሮች አሉ። ጭንቅላት ያለው ሰው ቦታው ላይ አንድ ስራ ሲወጣ ማስታወቂያ የአካባቢውን ቋንቋ የሚናገር የብሔሩ ተወላጅ ሆነ ምናምን ተብሎ መሆን የለበትም። ስራው የሚጠይቀው ብሔሩን አይደለም ማንነቱን አይደለም። የችሎታ ቦታ ሆኖ የሚወጣው ማስታወቂያ ላይ እንደዚህ አይነቱ ነገር አስፈላጊነቱ አይታየኝም። ስለዚህ ሰዎች የብሔር ፖለቲካን በተወሰነ መልኩ ጋር አድርገውት መስራት የሚችል ሰው እንዲሰራ እዛ ቦታ ላይ አቅም ያለው እንዲሰራ ማድረግ መደረግ ማድረግ አለበት። ስለዚህ በተወሰነ መልኩ ወደ ዜግነት ዜጋ ወደሚል ማንነት መምጣት ያለብን ይመስለኛል። እስከመች የሀገር የኔሽን ቢልዲንግ ላይ ትንሽ የዘገየን ይመስለኛል። ኢትዮጵያ የሚባለው ማንነት ላይ በደንብ የሰራ ነው የዘር ፖለቲካ ላይ ነው። በሀገር ጉዳይ ላይ የማይደራደር ትውልድ መፍጠር መቻል አለብን።
አሁን ስልጣን የያዘው መንግስት ይፈተንበታል ብለው የሚያስቧቸውንም አስተያየት ሰጪዎች ተናግሯል። በአዋሳ ዩኒቨርሲቲ የልዩ ፍላጎትና የአካቶ ትምህርት ክፍል እጩ ተመራቂ ተማሪ ቢኒያም ሞላ በበኩሉ ለአዲሱ መንግስት ዋነኛ ፈተናው ይሆናል የሚለው በዜጎች ላይ እየደረሰ ያለው ጥቃት ነው።
በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች ግጭቶች አሉ። በእነሱ ላይ ከፍተኛ ሊፈተንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በእነሱ ላይ መንግስት ሊፈተን ይችላል።
ሚካኤል ተሾመ ይባላል። የቀን ሰራተኛ ነኝ ያለው ወጣት ደግሞ የሚያስጨንቀኝ የኑሮ ውድነት ነው ብሏል። መንግስት ትኩረት ማድረግ ያለበትም በዚሁ ላይ ነው ሲል ተናግሯል።
አልቻልንም በቃ እኔ አሁን ለምሳሌ እንደራሴ ልሄድና በቆሎ 20 ብር የነበረው 35 ብር ገባ። ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላይ ልትሄድ ነው። አልቻልኩም። ኑሮ በቃ በጣም መስተካከል አለበት። ይሄ መንግስት ሁን ብሎ አስቦ መስራት ያለበት ነገር ነው። ያለው ባላፍት ይኖራል በሀፍቱ ደሃውስ ታች ወረድ ብሎ ነው ማየት ያለበት እንጂ
መንግስት ይህንን ከግምት በማስገባት የውስጥና የውጭ ሚናዎችን የሚቋቋም የዲፕሎማሲ ስራ መስራት፣ የህግ የበላይነትን ማስከበርና በህብረተሰቡ ኑሮ ላይ ድጎማ ማድረግ አለበት ሲል እንደ መፍትሄ አቅጣጫ ያሰቧቸውን ጉዳዮች አስተያየት ሰጪዎች ለቪኦኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዝግጅቱ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ወደ ተከታዩ ዝግጅት ላሸጋግራችሁ። ባለፈው ግንቦት ሚኒያፖሊስ ግዛት ውስጥ በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት በዘረኛነት ዙሪያ የሚደረጉ ውይይቶችንና ዘረኛነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካ ውስጥ የሚኖሩ 130 ኢትዮጵያውያንም በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አቋቁመዋል። ድርጅቱ የመጀመሪያ የሙከራ ስራውን ኢትዮጵያ ውስጥ ለመጀመር ፐርፐስ ብላክ ኢትዮጵያ በሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ የችርቻሮ ሱፐርማርኬቶችን ወይም ግዙፍ መደብሮችን ለመገንባት እየተንቀሳቀሰ ሲሆን ከ100,000 በላይ ለሚሆኑ ወጣቶችም የሥራ ዕድል እንደሚፈጥር ተናግሯል። ስመኝሽ የቆየ የፕሮጀክቱ ሥራ አስፈጻሚ የሆኑትን ዶክተር ፍስሐ እሸቱን አነጋግራ ተከታዩን ይዛለች።
እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲ ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 አመት ሆነኝ ማለት ነው። ናስቢነዋል
4 አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ፣ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ነው ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነው ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 ዓመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሼቲቮች የተጀመረበት የዲስታንስ በተለየ ቨርቹዋል ኤጁኬሽን በኦንላይን የዛሬ 17 ዓመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ና በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ ሌሎችም ብዙ ኢኒሼቲቮች ነበሩት ና እነሱ ሆኖ ቢኖር ኖሮ ዛሬ የት በደረስን ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 ዓመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው ና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሐሳብ እንደሆነ ተደረገጻችሁ ላይ ቻለሁና እስኪ ስላጀማመሩና ስለዓላማው ጥቂት በለን።
ይሄ የአሜሪካ ስቶሪ ታጋለሽ ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ኮች የመጣም ጥቁር መሆን በእኛ ላይ ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3-4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁ የምታውቁት ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትማራ ደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ማሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለ ሂደት እሱም ይዘን አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ማሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ደሃ ነን የሚለው በቃ ደሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርቶ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ደሃ አይደለም። አሜሪካ ውስጥ ብቻ ወደ 1 ትሪሊዮን ዶላር ስፔንዲንግ ያደረግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ምን 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንን በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው ብላክ ኢኮኖሚክስ ላይ ሲወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው እና 4 ግቦች በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 ዓመት ውስጥ 1 ሚሊዮን ብላክ ሚሊዮነሮችን መፍጠር፣ በሚቀጥሉት 15 ዓመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነውን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 ዓመታት ውስጥ ማቋቋም ናቸው እና እነዚህ ለመስራት የተቋቋመው ብላክ ኢኮኖሚ ኤክሰለንስ
ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁትና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክት ነው ያዛችሁትና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ ቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 ዓመታት 1 ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው፣ አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብ እንድታሉነ ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው ነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያ ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ስቴል ብላክ ኢኮኖሚ ኤክሰለንስ እና ኢኮሜርስ ብሎክች ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካታርጉመን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርሱትን ምርት ተቀብሎ ያንን ቫሊዩ አድ አድርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ቻነል ከሆነ አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ ለሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቀም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። በእንግዲህ አብረን ይሄን እንቅስቃሴ በጀመርነው እና ይሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማለን ምንም ይህ የጥቁር ህዝብን ጣፋንታ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያን ሲቲቪ ጀመርነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ለማንም አሳልፈን መስጠት አያስፈልግብንም። የመጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክት።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቋሙ።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለው ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይሄን ያሳባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ የበይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽባጭር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ብዙ ፕሮጀክት አለ። በኢኮመርሱ ላይ ኢኮመርሱ ስንል ደግሞ ምን መሰለሽ እኛ ሃይብሪድ ሲስተም ይሉታል ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮመርስ አይደለም እያደረግነው። ቦዝ ኢኮመርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት ይጠቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ የኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙን ያደረገው ለምንድነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ። ለምሳሌ እንደ ዴሊቨራንዲስ የሚባሉ አሉ፣ ሌሎችም የስ እና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለበት ሳክሰሱ ልንሆን ብንል ከታሰብንና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምንፈጥረው ነው ማለት ነው። በኢትዮጵያ ውስጥ 5 ሱፐር ማርኬቶች፣ 10 ሚድል መካከለኛ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በግሩ ደግሞ ሄደው ቢገዛ የሚችልበት ሁኔታዎች ስለሆነ የምንፈጥረው
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባቸዋቸው ቦታዎች አሉ?
በመላ ኢትዮጵያ ነው የሚከፈቱት። 5 ሱፐር ማርኬት ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነ ግን 10 የተመረጡ ትላልቅ ሪጅናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በእሱ መሀል 10 ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላው ኢትዮጵያ ነው ተሰራጭ የሚገኙት።
ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ ምን እንደሳ በዚህ ፕሮጀክት ራስ በቀጥታ ሳታይ ወዳሉ ብለን ያሰብነው ወደ 100,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቃለች አይደል? ለበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥረው ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚገኘው ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ ከመቶ ሺህ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የጋርዩስ መምነት ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበርስ አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ስከፍተው እኔ ቅድም የተናገርኩትን 1000 ሴንተሮች እያሉ አይደለም እነዚህ 1000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያዎቹ ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ነው ኦልሬዲ ስራ ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው፣ ፐርፐስ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው፣ ለቴሌብር ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋር ፋይናንሽል ኢንስቲቱሽንስ ጋር ያለ ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀመጥ ነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው፣ ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል በአሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ 17 ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቦታ እስክናገኝ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢሚዲየትሊ ስራ መግባት ነው የምትፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን የምናስበው
እንግዲህ እየተነጋገርን ያለ ነው በዓለም ዙሪያ በጥቁር ሕዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ሕዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋርም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ለመለወጥ የሚደረገውን ሂደት ካየሹ ፖለቲካዊ ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላ ማህበረሰብ በጎ ፈቃድ የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊት ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለንበት ሀይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን የተነሳ፣ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ሌቨል እስካሁን እኛ በምናስበው ሌቨል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂዩጅ የሆነ ኢኮኖሚያዊ መርታ ያመት በሚያመጣ መልኩ ማንም ፕሮጀክት ዛሬ ዘሽ የተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር፣ በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች ደግሞ ዋንወረን አዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው። ከመጣው በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም የሚደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣ ሳይመጠኛቀው አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርግም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር ነው የምንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉን። ፍስሀ ብቻ አይደለም ጠቃር ጌት እኔ አም ጀስት ዋን ፐርሰን ሆኖ ሀዘ አይዲያ ኤንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ወርዋር ዘሬቲ እንደ ሲዮ ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ወቫቴቨር ኢትዝ እንኳን ታርጌት ብንሆን ድርጅት መቀጥሎ አይቀርም የህዝብ ሀብት ከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት
ዶክተር ፍሳ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁ የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት አድርጎ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው።
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናል። በጣም አመሰግናለሁ።
አመሰግናለሁ ሊሊ ለዘገባው። ወደ ተከታዩ ዝግጅት እንተላለፍ። በየአራት ዓመቱ የሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የመጨረሻ ውጤት የሚረጋገጠው በቀጥታ ከተቆጠረው የህዝብ ድምጽ ተወስዶ በሚገኘው ውጤት ሳይሆን 200 ዓመታትን ባስቆጠረ ኤሌክቶራል ኮሌጅ እየተባለ በሚጠራው የየምርጫ ክልሉ ባለድምጽ እንደራሴዎች የመጨረሻ ውሳኔ በሚሰጡበት የምርጫ አሰራር ነው። ይህ አሰራር ውስብስብና ብዙ ተቃውሞ እየገጠመው ያለ የምርጫ ሂደት አካል መሆኑን ተንታኞች ይናገራሉ። ግን እኮ የምርጫውን ውጤት የሚወስነው ደግሞ የኤሌክቶራል ኮሌጁ ድምጽ ነው። እንዴት ያለ አሰራር ነው? ምሁራኑን ያነጋገረችው ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
የዩናይትድ ስቴትስ የምርጫ ፖለቲካ ውስብስብ ነው የሚሉት በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ በተለይ ስለ ዴሞክራሲና ስለ መራጮች ድምጽ መከበር የማስተምራቸው ተማሪዎችን ስለ ኤሌክቶራል ኮሌጅ ሳስተምራቸው ግራ ይጋባሉ ይላሉ። ለተማሪዎች የሚያስተምሩትን ለኛም ይንገሩን ያጀማመሩን ታሪክም ያጋሩን አልኳቸው።
እንግዲህ ቀደም ብሎ ሪፐብሊካኑ የቻገስት መሰረት መራጭ ፕሬዝዳንት ህዝቡ አይመርጥም ነበር። የየስቴቱ መጀመሪያ ንብረት ያለው ብቻ ነበር መራጭ። ጥቁሮች አይመርጡም። በኋላ መመረጥ አለበት ሲባል 3/4 እንደ አንድ ሰው ሳይሆን እንደ 3/4 ሪፕሬዘንት መሆን ይችላሉ መብረጥ ይችላሉ ተባለ። የዚህ አገር ፖለቲካ ህዝቡን ይፈራል፣ ይጠራጠራል። ስለዚህ ፕሬዝዳንትን ድሮ ህዝቡ አይመርጥም ነበረ። ህዝብ ኮንግሬስ ይመርጣል። ኮንግሬሱ ነበረ ፕሬዝዳንቱን የሚመርጠው። ህዝብ ሲጠራጠሩ ነበረ። አላዋቂ ነው፣ ድፍታዊነት የሚሄድ ነው፣ ለሀገር የሚበጅ ሰው አያውቁም ብለው። ስለዚህ እንደ ለመራጭም መራጭ አለው እንደሚባል ነገር ነው። እና እነኚህ ኤሌክቶራል ኮሌጅ የተቀመጡት ህዝቡ ስለማይጠራጠሩ የታወቁ እንደ አገረ ገዢ የሆኑ የኮንግሬስ አባላት ያሉባቸው የተወሰኑ ሰዎች በኮንግሬስ ባላቸው መቀመጫ መሰረት ለምሳሌ 538 ኤሌክቶራል ኮሌጅ አሉ። እና እነኛ ህዝቡ የመረጠውን አሻሽለው ቱ ህዝቡን ስቲል ስለማምኑ እነኚህ ለአገር ይበጃል እንደ በር ጠባቂዎች ጌት ኪፐርስ ይባላሉ። እንደ በር ጠባቂዎች ናቸው እና መጨረሻ ላይ የህዝቡን ድምጽ አጣርተው የሚያወጡ እነዚህ ናቸው። በኋላ በአሁኑ ምን ተፈጠረ? ህዝቡ የሚመርጠው አንድ ሰው ሆነ። ኤሌክቶራል ኮሌጅ ፖፕላር ቮት የሚባለው ነው እንግዲህ። ኤሌክቶራል ኮሌጆቹ ደግሞ አይ እሱ አይሆንም ብለው ሌላ ሰው መምረጥ ጀመሩ። ተደማጭነት ያለው የብዙሃኑ ሳይሆን የነዚህ የአናሳ የኤሌክቶራል ኮሌጅ ድምጽ ነው። እና ዴሞክራሲ ታዲያ ምንድን ነው? አሜሪካ ሀገር ህዝቡ ቀጥታ አይመርጥ። ኤሌክቶራል ኮሌጅ ተብሎ የሚመጡ አሉ፣ በር ጠባቂዎች እና ዲሞክራሲ የሚባል ነገር በአሜሪካ ሀገር የለም ውሸት ነው የሚባለው ለዚህ ነው እና ነገሩ በጣም የተወሳሰበ ስለሆነ ስናስተምርም ለተማሪዎቻችን ከባድ ነው ለህዝቡ ማስረዳቱ ከባድ ነው።
ፕሮፌሰር ጌታቸው እያንዳንዱ ግዛት በምክር ቤት የሚኖረውን ውክልና በመዘርዘር ትርጓሜውን ለማስረዳት ተከታዩን ምሳሌ ይጠቅሳሉ።
ለምሳሌ ኔብራስካ እንበል 18 ወንበሮች ኮንግረስ ውስጥ ቢኖረው ከሴኔት እና ከሃውስ ጀምሮ 18 ቢኖረው እዚህ ኤሌክቶራል ኮሌጅ ውስጥ 18 አባላት ይኖራሉ። ራሱ ክራካሪ ነው። አክራካሪ የሆነበት ኤሌክቶራል ኮሌጆቹ የህዝብን ድምጽ ያስተጋቡ ነበረ። ኔብራስካ ለምሳሌ ህዝቡ አንድ ሰው ከመረጠ ኤሌክቶራል ኮሌጆቹ ያንን ያጸድቃሉ። አሁን ምን ሆነ? ኔብራስካ ህዝቡ አንድ ሰው ከመረጠ ኤሌክቶራል ኮሌጁ አይሆንም ሌላ ሰው መሆን አለበት ብሎ ያስቀምጥ ይችላል። የነቡሽ ጊዜ አሁን ደግሞ ትራምፕ በሚናገረው ሁኔታ ከሆነ እነዚህ ችግሮች አምጥተዋል እና የተወሳሰበ ነገር ነው። ኤሌክቶራል ኮሌጅ ራሱ አጣቂ የሆነ መኖር የሌለበት ሁኔታ ነው፣ ግን ሳይለውጥ እስካሁን የሄደ ሁኔታ ነው።
ፕሮፌሰር ጌታቸው ይህንን የምርጫ አሰራር ከሚያስተምሩበት ትምህርት ቤት ውጪም ስልጠና እንደሚሰጡ ገልጸው ሁሉም አሰራሩን የማይቀበሉና ድምጻቸው ዋጋ እንዳጣ የሚቆጥሩ አሜሪካውያን ሂደቱን ለመቀበል እንደሚቸገሩ ገልጸዋል።
ሰው ስቲል አይገባው አሜሪካ ሀገር ሊቀበለው አልቻለም ድምጽ የመና ሆነ ማለት ነው። በጣም የተወሳሰበና አስቸጋሪ ሆነው ለማስረዳትም ህዝቡ ይወስናል። ብዙ ጊዜ ከዚህ በፊት ህዝቡ አንድ ፕሬዚዳንት ከመረጠ ኤሌክቶራል ኮሌጁም የህዝቡን መንፈስ እየተከተለ ይመርጥ ነበረ።
ያጸድቃል ያንን
ያጸድቅ ነበረ። አሁን ግን ፖፑላር ቮቱ ህዝቡ የሚመርጠው አንድ ሰው ነው፣ ኤሌክቶራል ኮሌጁ ደግሞ የሚመርጠው ሌላ ሰው ሆነ መጣ ከቅርብ ጊዜ በኋላ። እነዚህ ችግር ፈጥረዋል።
ይህ አሰራር የተጀመረው በድሮ ጊዜ መሆኑን የሚያስታውሱ የፖለቲካ ሰዎች አሁን ካለው እውነታ ጋር የሚቃረን እንደሆነ በመግለጽ ጠንካራ ትችት መሰንዘር መጀመራቸውን ፕሮፌሰር ጌታቸው ይናገራሉ።
የድሮ ፕሬዝዳንቶች ለኛ ዘረኞችም ነበሩ። በዛ ላይ ደግሞ ህዝቡንም አምኑም የገበሬው ያልተማረውን ገጠሬውን አምኑትም ነበረ ምን ያውቃል የሚል። ለዚህ ነው ኮንግሬስ ይመርጣል፣ ህዝቡ የኮንግሬስ አባሉ ይመርጣል፣ የኮንግሬስ አባላቶቹ ፕሬዝዳንት ይመርጣሉ። መተማመን ስላልነበረ እና ኤሌክቶራል ኮሌጅም የዛ ርዝራዥ ነው ይሁን ያለፈበት ነው። አሁን ህዝቡ ተምሯል፣ በስሜት የሚሄድ አይደለም፣ ያገባኛል ይላል። እያንዳንዱ ተመራጭ የሚያቀርበው የፖሊሲ አቋም ለእያንዳንዱ ሰው ይገባዋል፣ ይጠቅመኛል አይጠቅመኝ በማለት ነው። ሌላ ምን ተፈጠረ? ድሮ ሰው ለፕሬዚዳንት የአንድ ሰው ፓርቲ ይመርጣል፣ እንደዚሁም ደግሞ ለኮንግሬስ የዛኔው ፕሬዚዳንት ፓርቲ ይመርጥ ነበረ። አሁን ከቅርብ ጊዜ በኋላ ደግሞ ስፕሊት ቮቲንግ የሚባል መጣ። ምንድን ነው? ለምሳሌ አንድ ሰው ለፕሬዝዳንትነት ሪፐብሊካን ሰው ይመርጣል፣ ለሃውስ ኦፍ ሪፕሬዘንታቲቭ ደግሞ የሌላው ፓርቲ ሰው ይመርጣል። እነዚህ ሁሉ እንግዲህ ዛሬ 230-40 ዓመት የተነሱ ጥያቄዎች አልነበሩም። አሁን ሰው ፕሬዝዳንቱን ይወዳል፣ ኮንግሬስማኑን አይወድም። ኮንግሬስማኑ ከሌላ ፓርቲ ይሆናል እሱን ይመርጣል፣ ፕሬዚዳንቱ ደግሞ ከሌላ ፓርቲ ይሆናል እሱን ደግሞ ይመርጣል። እና የዚያን ስፕሊት የተከፋፈለ ምርጫ መታየት ጀምሯል።
በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው በአሜሪካ ምርጫ ትልቁ ጭቅጭቅ የሚነሳው በዚህ የኤሌክቶራል ኮሌጅ የድምጽ አሰጣጥ አሰራር ነው ይላሉ።
ይሄ ነው እንግዲህ እዚህ ሀገር ትልቁ ጭቅጭቅ እንደምታውቂው ሲሆን፣ ሀገሬው ሰው በነፍስ ወከፍ የመረጠው ቁጥር ፕሬዚደንቱን ያስገኛል ማለት አይደል። እንደምታስታውሽው አሁን 2016 ላይ ወይዘሮ ሂላሪ ክሊንተን በብዙ መቶ ሺህ ድምጽ ነው የበለጠቻቸው ትራምፕን። ግን ትራምፕ ናቸው የአሜሪካ ፕሬዚደንት ሆነው የተመረጡት። ምክንያቱም ፖፑላር ቮቱ ቀጥታ ወደ ስልጣን አይወስድም፣ ኤሌክቶራል ኮሌጅ የሚሉት አለ። ይሄ ኤሌክቶራል ኮሌጅ የሚባለው እንደ የስቴቱ የህዝብ ቁጥር መጠን የተሰጠው ድምጽ ይሸነሸንና ከዛ በኋላ የስቴቶቹ ሪፕሬዘንቴሽን እና የስቴቶቹ ካልኩሌሽን ማ ፕሬዚደንት እንደሚሆን ማ ፕሬዚደንት እንደማይሆን ይወስናል ማለት ነው። በሌላ ቋንቋ ፕሮፖርሽናል የሆነ ሪፕሬዘንቴሽን ነው። የህዝቡ ድምጽ ይወሰድና በጅምላ ተደምሮ አይደለም እገሌ ያሸነፈ የሚባለው። ወይም አሁን እኛ ሀገር እንዳለው 50+1 ወይም ፈርስት ፓስ ፖስት እንደምንለው የበለጠ በአንድ ሰው ቢበልጥ አሸነፈ አይባልም። ለምሳሌ በለጠ የተባለ ሰውዬ በምኑ ይካፈላል? በየስቴቱ ይካፈላል። ለምሳሌ ካሊፎርኒያ በጣም ብዙ ህዝብ አለው እንደምታውቂው። ኢኮኖሚው ራሱ የአሜሪካንን 1/5 ኢኮኖሚ ነው። ለብቻው ቢወጣ የዓለም 4ኛው ሀብታም ሀገር ይሆናል ነው የሚባለው። ካሊፎርኒያ በጣም ብዙ የኤሌክቶራል ኮሌጅ ሲት አለው። ሌላ ትልቅ ስቴት ቴክሳስ ነው። እና አንድ ሰው እነዚህን ሁለት ስቴቶች ለምሳሌ ካሸነፈ ላንድ ስላይድ ነው የሚያሸንፈው። ብዙ ጊዜ ሪፐብሊካኑ ካንዲዴት ቴክሳስን ይወስዳል፣ የዴሞክራቶቹ ካሊፎርኒያን ይወስዳል። ስለዚህ አንድ ሰው ዴሞክራት ሆኖ በጠቅላላ የህዝብ ድምፅ አሸንፎ ካሊፎርኒያንም ወስዶ ሌሎቹ ኤሌክቶራል ኮሌጅ ስቴትስ ላይ ያሉት ድምፅ ተጠራቅሞ ሊሸነፍ ይችላል። እና እሱ ነው አሁን ብዙ ሰው እያለ ያለው ዲሞክራሲ የምንለው ነገር እያንዳንዱ ሰው የሚመርጥበት እስከሆነ ድረስ እና ደግሞ ይሄ ፕሬዚደንሻል ኢሌክሽኑ በየ4 ዓመቱ የሚመጣው አገሪቱን የመሰረቱትን ፋውንደሮቹም እያንዳንዱ ሰው እንዲመርጥ ስራ ኤሌክቶራል ኮሌጅ የሚባለው እንደገና ያንን ድምፅ ሰብስቦ በየስቴቱ የህዝብ ቁጥር አካፍሎ የሚደለድለውን አፍርሱት እያሉ ነው የሚገኙት። ሲሆን
በአብዛኛው ይህ አሰራር እንዲፈርስ እየጠየቁ የሚገኙት ዴሞክራቶች መሆናቸውን ዶክተር ደረሰ ይናገራሉ።
ለምንድነው በት ምክንያት እንደምታውቂው ዴሞክራቶቹ በኮስታል ፕሌንስ ነው የሚያሸንፉት። ይሄ ኖርዝ ስኮደር የምንለውን ከማሳቹ ሴት አንስተሽ ነው እነ ሮድ አይላንድ፣ እነዚህ ኒው ሃምፕሽር፣ እነዚህ ኒው ኢንግላንድ ስቴትስ፣ እነ ከነሪኬት እስከ ኒውዮርክ ድረስ ያለውን በጣም ብዙ ሚሊዮን ህዝብ የሚኖርበት የአሜሪካ ህዝብ። እና በምዕራቡ በኩል ደግሞ በፓሲፊክ ብትሄጂ ከዛ ዋሽንግተን ስቴት ከሲያትል አንስተሽ እስከ ታች እስከ ካሊፎርኒያ ድረስ ያለውን በሙሉ የያዙት እነሱ ናቸው። እና የህዝብ ቁጥሩ እነሱን የሚመርጠው የህዝብ ቁጥር አሁን ኦልሞስት በየሁሉም የምርጫ ሳይክል በላጭ ሆኗል። ይሄ ሪፐብሊካን ፓርቲ የሚባለው እንደምታውቂው የነጭ ሰራተኛ መደብ እና የገጠሬው ፓርቲ ሆኗል። እና ይሄ እንግዲህ ቱ ሚድል አሜሪካ ይሉታል። ከዚህ አሁን ለምሳሌ ከምዕራቡ ብትነሺ አይዳሆ ከሚባለው ስቴት ተነስተሽ አሜሪካ ወደ ጎን አቋርተሽ ወደ ምስራቅ እስከዚህ እስከ ዌስት ቨርጂኒያ ድረስ ከኢሊኖይ ብንንሳ እስከ ቴነሲ እስከነ ቴክሳስ ድረስ የሚወርደውን መሀል ላይ ያለውን ገጠሬውን ነው ያለ። የዛ ህዝብ ይሄ መካከለኛው አሜሪካ ላይ የሚኖረው ህዝብ ቁጥር እያነሰ ስለሆነ አሁን ትልቁ ክርክር ምንድን ነው? አብዛኛው ህዝብ የሚመርጠ እኛ እያለን በዚህ በኤሌክቶራል ኮሌጁ ምክንያት ሪፑብሊካኖች ሁሌ እያሸነፉ ነው እና ስርዓቱ እኛን የሚበድል ነው የሚል ነገር አለ። አሁን ከእኛ ጋር ላይ ያይዘው ይህንን ሲሆን አሁን ምርጫ ተደርጎ ኢትዮጵያ ውስጥ እንደምታውቂው አዲስ አበባ ውስጥ በአብዛኛው ገዢው ፓርቲ እያሸነፈ ነው የሚል ጭምጭምታ አለ። እንደምታውቂው አንዱ ገዢው ፓርቲ የሚያሸንፍበት ምክንያት የተቃዋሚ ፓርቲዎቹ ድምፅ ሁል ጊዜ ብዙ ተቃዋሚ ፓርቲ ስላለ ስለሚፈረካከስም ነው። እና ሰዎች ምን እያሉ ነው ያለው? ይሄ ፈርስት ፓስት ዘ ፖስት በአንድም ይሁን በሁለትም ይሁን አንደኛ ያወጣው ሰው የፓርላማ ይግባ የሚባለው አሰራር ሲስተሙ ማይኖሪቲዎችን የሚጫን ነው። ስለዚህ ፕሮፖርሽናል ወደሚባል ያ ወደ መደበኛ በመደበ በመከፋፈል ይደረግ እያሉ መጥተዋል። እና ልክ እኛ እንደዚህ አይነት የሲስተም ፕሮብሌም አለ እንደሚባለው አሜሪካን ሀገር ደግሞ የዚህ ኤሌክቶራል ኮሌጅ ጉዳይ ችግር አለበት የሚለው ህዝብ ድምፅ እየጨመረ ነው የመጣው። ሲሆን
የመጨረሻውን ድምፅ የሚሰጠው ማን ነው? የፕሬዚዳንቱን የመተማመኛ ድምፅ የሚያጸድቀው
እንግዲህ የየክልሉ ሴክሬታሪስ ኦፍ ስቴት ይሏቸዋል፣ እንደ ውጭ ጉዳይ ሚኒስትር በያቸው። ምክንያቱም በእኛ ሀገር እንደዚህ አይነት ስልጣን የለም። እና የየክልሉን ምርጫ በነገራችን ላይ ሲሆን የምርጫ ጣቢያ ቁጥር የሚወስነው የምርጫ ታዛቢን የሚወስነው ሌላውን ትተሽ የምርጫ ምዝገባ ምን አይነት ይሁን፣ ለምሳሌ እስከ ስንት ቀን ሰው መመዝገብ ይችላል፣ ምን ይዞ ነው መምጣት ያለበት ሲመዘገብ። አሁን አንዱ ሪፑብሊካኖቹ እያደረጉ ያሉት ነገር ምን መሰለሽ? አሜሪካን ሀገር ድሮ ሶሻል ሴኩሪቲ ነምበርሽን እስካሳየሽ ድረስ እና እስከተመዘገብሽ ድረስ የምርጫ ቀን መምጣት ትችያለሽ። አሁን ግን አውቀው ስቴት ላይሰንስ አለ ወይ የድራይቨርስ ላይሰንስ በኪስ ካልያዝክ ተመለስ ብሎ ማባረር፣ ወይም ስቴት አይዲ አለ ወይ ካልያዝክ ተመለስ ብሎ የማባረር። ድሮ እስር ቤት ገብቶ የወጣ ሰው ካለ ፌለን ዲስንፍራንቻይዝመንት ይሉታል፣ የታሰረ ሰው አይመርጥም የሚል ህግ ያወጣል። አሁን እንትና በዚህ የታወቀ ነው። ኬንታኪ እና ቴነሲ እና ያንደን ዜጋ መብት ምንም አጥፍቶ ለሰር ቤት መጥቶ ተቀጥቶ ቆጣ በኋላ አትመርጥም ብሎ መከልከል እና ይሄንን የሚያደርጉበት ምክንያት ምርጫ የምርጫ ህጉን የመደልደል ስልጣን ቅድም እንዳልኩሽ ስቴቶቹ ናቸው ያለው እና ይሄንን የሚሰራው ሰውዬ ሴክሬታሪ ኦፍ ስቴት ይባላል። ሴክሬታሪ ኦፍ ስቴቶቹ ምርጫውን ደምረው አውጥተው ከጨረሱ በኋላ ለፌደራል ኤሌክቶራል ኮሚሽን ይልካሉ። ፌደራል ኤሌክቶራል ኮሚሽኑ ይሄ ኤሌክቶራል ኮሌጅ ያለበት ማለት ነው እነሱ እገሌ ነው ያሸነፈው ይሉና ውጤት ለከፍተኛው ፍርድ ቤት ለሱፕሪም ኮርት ይቀርባል። ሱፕሪም ኮርቱ ያንን ኢንዶርስ ያደርጋል። ግን ኤሌክትራል ኮሌጁና ፌደራል ኤሌክትራል ኮሚሽኑ የፕሬዚዳንቱን ውጤት ካሳወቁ በኋላ ማን ፕሬዚዳንት እንደሆነ ካሳወቁ በኋላ የተሸነፈው ሰው አይ ምርጫ ተጭበርብሮብኛል ወይም ውጤቱን አልቀበልም ካለ ለአሜሪካ ከፍተኛው ፍርድ ቤት ሱፕሪም ኮርት ኦፍ ዩናይትድ ስቴትስ አቤት ብሎ አመልክቶ ምርጫው እንደገና ክርክር ያለባቸው ቦታ እንዲቆጠር እንዲመረመር ይደረጋል። ይህን የማድረግ ስርዓት አለ። ጆርጅ ቡሽ በዛ አይነት ምርመራ ነው ተመልሶ ስልጣን አግኝቶ የተመረጠው። ይሄ ነገር አሁን እየተለመደ የመጣ ነገር ነው፣ የመሟገት ነገር ማለት ነው።
በአጠቃላይ በዩናይትድ ስቴትስ ምርጫ የትኛውንም ያህል ቁጥር ያለው መራጭ ድምጽ ቢሰጥም የመጨረሻውን ድምጽ የሚሰጡት 538ቱ የኤሌክቶራል ኮሌጅ አባላቱ ናቸው። አንዱ ተወዳዳሪ አሸናፊ ሆኖ ለመውጣት ከዚህ ውስጥ ቢያንስ 270ውን ድምጽ ማግኘት ይኖርበታል። ፕሮፌሰር ጌታቸው በበኩላቸው በኤሌክቶራል ኮሌጁ ውጤት የማይስማሙ አቤቱታቸውን ለጠቅላይ ፍርድ ቤቱ